ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሚያዝያ 23 2010 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። የምናስተናግዳችሁ ሶሎሞን አባተና
አዳነች ፍስሐዬ ነን።
ኢትዮጵያ ለብዙ የአፍሪካ ሀገሮች የነጻነት ተምሳሌት ሆና እያለች ሐሳብን በመግለጽ ነጻነት የመግለጽ ነጻነት ባለመከበሩ የአምባገነንነት ተምሳሌ ይሆናለች ሲል ጋዜጠኛ እስክንድር ነጋ ተችቷል።
እኛ ባለንበት ቆመን ሌሎች የአፍሪካ ሀገሮች ቀድመውን ሄደዋል። በጣም በሚያሳዝን ደረጃ እኛ እንደ ሀገር አዋልደናቸው ከእኛ ኋላ ተነስተው ዛሬ እነሱ የነጻነት አየር የተነፈስን፣ እኛ ግን የነጻነት አየር የተነፈስን አይደለንም። የዲሞክራሲ ተምሳሌት መሆን የሚገባን እኛ ነበርን።
እስክንድር ለዓለም የፕሬስ ነጻነት ቀን ክብረ በዓል ናይሮቢ ነው የሚገኘው። ዝርዝር ዘገባው በዜናው ይቀርባል።
ከቤኒሻንጉል ጉሙዝ የተፈናቀሉ ከ500 በላይ ሰዎች ባህር ዳር ይገኛሉ።
149 ተቃጥሏል። 13 ይተውብናል። 9 ሲቀበሩ፣ 4 ግን በዋር ጉዳሩ ሲቀጥሉ ስራ ተመቃብራቸው ሳይሰጡ እንደቀሩ ናቸው። በ49 ቁስለኛ እስከ ጥቁር አንበሳ አዲስ አበባ ተሳክመው ያወርካል ጉዳት እናማሉ ያገዘውም አሉ።
ከተፈናቃዮቹ አንዱ ከነገሩን የተቀነጨበ ነው የሰማችሁት። በአብይ ርዕስ ዘገባ ይኖረናል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጋዜጠኛ እስክንድር ነጋ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል ባዘጋጀው የዓለም ፕረስ ነጻነት በዓል ለመሳተፍ ኬንያ ናይሮቢ ገብቷል። በዝግጅቱ ላይ እስክንድር ንግግር እንዲያደርግና የግል ታሪኩን ለታዳሚዎች እንደሚያካፍል ታውቋል። ዛሬ ለአሜሪካ ድምፅ እንደተናገረው ኢትዮጵያ ለብዙ አፍሪካ ሀገሮች የነጻነት ተምሳሌ ትሆና ሳለ ሀሳብን በነጻነት የመግለጽ መብት ባለመከበሩ የአምባገነንነት ተምሳሌት ሆናለች ሲል ተችቷል። ዘጋቢያችን ገልሞ ዳዊት ናይሮቢ ውስጥ አነጋግሮታል። ዝርዝሩን ያቀርባል።
በቅርቡ ከእስር የተለቀቀው ጋዜጠኛና አምደኛ እስክንድር ነጋ አምነስቲ ኢንተርናሽናል ባዘጋጀው የፕሬስ ነጻነት ቀን መታሰቢያ ፕሮግራም ላይ ለመታደም ኬንያ ናይሮቢ ገብቷል። ዝግጅቱ ሐሙስ በአምነስቲ ኢንተርናሽናል ኬንያ ቢሮ የሚካሄድ ሲሆን እስክንድር በዝግጅቱ ላይ ንግግር እንደሚያደርግ እንዲሁም የግል ታሪኩን ለታዳሚዎች እንደሚያካፍልም ታውቋል። ዛሬ ለአሜሪካ ድምፅ ስናገር ኢትዮጵያ ለብዙ አፍሪካ ሀገሮች የነጻነት ተምሳሌት ብትሆንም በአምባገነን አገዛዝ ስር መቆየቷ የአምባገነን ተምሳሌት አድርጓታል ብለዋል።
እኛ ባለንበት ቆመን ሌሎች የአፍሪካ ሀገሮች ቀድመውን ሄደዋል። በጣም በሚያሳዝን ደረጃ እኛ እንደ ሀገር አዋልደናቸው ከእኛ ኋላ ተነስተው ዛሬ እነሱ የነጻነት አየር የተነፈስን፣ እኛ ግን የነጻነት አየር የተነፈስን አይደለንም። የዲሞክራሲ ተምሳሌት መሆን የሚገባን እኛ ነበርን፣ ግን የዲሞክራሲ ተምሳሌት አይደለንም፣ የአምባገንነት ተምሳሌት ነው።
በአምነስቲ ኢንተርናሽናል በተዘጋጀውና የፊታችን ሐሙስ በሚውለው የዓለም የፕሬስ ነጻነት ቀን መታሰቢያ ፕሮግራም ላይ የተለያዩ የምስራቅ አፍሪካ ሀገራት የሚዲያ ተቋማት ተወካዮችና ጋዜጠኞች እንደሚገኙ ድርጅቱ አስታውቋል። እስክንድር መረጃን በነጻነት የማግኘት መብት የዲሞክራሲ ዋልታ ነው ይላል።
የዲሞክራሲ ዋልታና ማገር ነው ማለት ይቻላል። ዲሞክራሲ የሚጀምረው ከዛ ነው፣ ራስህን ስትገልጽ ነው። ዲሞክራሲ ምን ማለት ነው? መብትና ጥቅምህን የምታስጠብቅበት መንገድ ነው፣ ስርዓት ነው። ይሄንን ለማድረግ መጀመሪያ መነጋገር መቻል አለብህ፣ በነጻነት ማሰብ አለብህ። ሳትታሰር፣ ሳትደበደብ፣ ቶርች ሳትሆን፣ ሳትሞት ራስን መግለጽ አለብህ። ስለዚህ የዲሞክራሲ መነሻ ከምንም ነገር በላይ በነጻነት የመናገር መብት ነው ማለት ይቻላል።
የኢትዮጵያ መንግስት በቅርቡ የፖለቲካ ምህዳር እንዲሰፋ በሚል በእስር የነበሩ ፖለቲከኞችንና ጋዜጠኞችን ለቋል። ምናልባት ይሄ ኢህአዴግ እያደረገ ያለው ለውጥ ብቻውን በቂ ነው ወይ ለሚለው ጥያቄ እስክንድር ስርዓታዊ ለውጥ እስካልመጣ ድረስ ዲሞክራሲያዊ መብቶችን ማስከበር አይቻልም ሲል መልስ ሰጥተዋል። የዓለም የፕሬስ ነጻነት ቀን መታሰቢያ ፕሮግራም ላይ እስክንድርን ጨምሮ 6 ሰዎች ንግግር ያደርጋሉ፣ የግል ህይወት ታሪካቸውን ለታዳሚዎች ያቀርባሉ ተብሏል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ
አመሰግናለሁ። ገልሞ ለዘገባው። በናይጄሪያ የቦኮ ሐራም አማጽያን የደቀኑት አደጋ እየቀነሰ መጥቶ ሰዎች ወደየቀያቸውና ወደየእርሻቸው እየተመለሱ በመሆናቸው በሀገሪቱ ሰሜን ምስራቅ ያለው ሁኔታና ኑሮ እየተሻሻለ መሆኑን ፕሬዚደንቷ ሙሐመዱ ቡሃሪ አስታወቁ። ቡሃሪ ትናንት በአሜሪካ ድምፅ በተደረገላቸው ቃለ መጠይቅ ሲናገሩ ቦኮ ሐራም በሚያደርሰው ጥቃት ምክንያት ከሰሜን ምስራቁ ክፍል ሸሽተው የነበሩ በርካታ ናይጄሪያውያን ወደየመኖሪያቸው መመለሳቸውን ጠቁመዋል። መንግስት በዝቅተኛ ወለድ በሚሰጠው ብድር እርሻቸው ላይ እየሰሩ መሆናቸውንም ገልጸዋል። ከሶስት ዓመታት በፊት ቡሃሪ ወደ ስልጣን በዘለቁ ጊዜ ቦኮ ሐራም ቦርኖ ግዛት ውስጥ አብዛኛውን አካባቢ ይቆጣጠር እንደነበረ ገልጸው፣ አሁን ግን የሀገሪቱ ወታደራዊ ኃይል በነገረኝ መሠረት ቦኮ ሐራም የሚቆጣጠረው የአካባቢው መንግሥት ይዞታ የለም፣ ጦሩ ያለውን አምናለሁ ብለዋል ቡሃሪ። ቦኮ ሐራም አሁንም ሰሜን ምስራቅ ናይጄሪያና ጎረቤቷ ካሜሩን ውስጥ የሚንቀሳቀስ ሲሆን ናይጄሪያንና አራት ጎረቤት ሀገሮችን ባካተተው ኅብረ መንግሥታዊ ኃይል እየተወሰደበት ባለ እርምጃ ምክንያት ክፉኛ እየተዳከመ መሆኑ ተዘግቧል።
የዓለም የጤና ድርጅት ከሠራተኞቹ አንዷ በሶማሊያ መዲና ሞቅዲሾ በጥይት እንደተገደሉ አረጋግጧል። ማርያም አብዱላሂ የተባሉ የፖሊዮ ክትባት ሎጂስቲክስ ሠራተኛ ዛሬ እኩለ ቀን ላይ በሞቅዲሾ እንደተገደሉ አንድ የድርጅቱ ባለሥልጣን ለአሜሪካ ድምፅ ተናግረዋል። አብዱላሂ የሚሰሩት ባይዶዋ ቢሆንም ከቅርብ ጊዜያት ወዲህ ሞቅዲሾ እንደነበሩ ባለሥልጣኑ ገልጸዋል። ሞቅዲሾ የሄዱት ለሰርጋቸው የቤት ዕቃና ሌሎችም ዕቃዎች ለመግዛት እንደነበር አንድ ዘመዳቸው ተናግረዋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የኒውክሊየር ኃይልን ጉዳይ የሚከታተለው የተባበሩት መንግሥታት ድርጅት ተቋም ሥራ አስኪያጅ የኢራን የኒውክሊየር እንቅስቃሴን አስመልክተው ከሦስት ዓመታት በፊት ላወጡት ሪፖርት ትኩረት ሰጥቷል። ድርጅቱ በአውሮፓ የዘመን አቆጣጠር ከ2009 ዓመተ ምሕረት ወዲህ ኢራን ለኒውክሊየር ጦር መሣሪያ ኃይሉን ከማዳበር ጋር የተያያዘ እንቅስቃሴ ማድረጓን የሚያሳይ ተአማኒ ምልክት የለም ይላል የሥራ አስኪያጁ ዘገባ። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ኃላፊ ዩኪያ አማኖ ሪፖርቱን ያቀረቡት ኢራን ኒውክሌር የጦር መሳሪያ ለማምረት እየጣረች ነው የሚለውን ክስ ለማጣራት ከአስር ዓመት በላይ ለሆነ ጊዜ ምርመራ ከተካሄደ በኋላ መሆኑን ይገልጻል። ኢራን መጀመሪያም ስታስተባብል ቆይታለች ክሱን። ምርመራውን የማብቃቱ ጉዳይ ኢራን ከዩናይትድ ስቴትስ፣ ከእንግሊዝ፣ ከፈረንሳይ፣ ከቻይና፣ ከሩሲያና ከጀርመን ጋር ስምምነት ያደረገችበት አካል ነበር። ስምምነቱ የተደረገው የኢራንን የኒውክሌር መርሃ ግብር ለመገደብ ሲሆን በምላሹ በኢራን ላይ ተጥሎ የነበረው ማዕቀብም እንዲነሳ ነበር።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው ዓመት ከተካሄደው የምርጫ ዘመቻ ጋር በተያያዘና በዋይት ሀውስ ባሉበት ወቅት ስለፈጸሟቸው ተግባሮች በሚካሄደው የወንጀል ምርመራ ላይ ዛሬ አዲስ ውርጅብኝ ከፍተዋል። የልዩ መርማሪ ሮበርት ሙለር መርማሪ ክፍል ፕሬዚዳንቱን ብዙ ጥያቄዎች ሊጠይቃቸው ይፈልጋል የሚል ወሬ ሸልኮ በኒውዮርክ ታይምስ ጋዜጣ ላይ መውጣቱ ያስነውራል ሲሉ ፕሬዚዳንቱ ቁጣቸውን ገልጸዋል። የኒውዮርክ ታይምስ ጋዜጣ ዘገባ እንደሚለው የሙለር የምርመራ ቡድን በምርጫው ዘመቻ ወቅት በምርጫውና ስልጣን እስከሚረከቡበት ጊዜ በነበሩት ሶስት ወራት ውስጥ እንዲሁም በስልጣን በቆዩባቸው 15 ወራት የትራምፕ አስተሳሰብ ምን እንደነበር መመርመር ይፈልጋል።
ፕሬዚደንት ዶናልድ ትራምፕ ከአውሮፓ ህብረት፣ ከካናዳና ከሜክሲኮ ወደ ሀገራቸው ለሚላኩት አሉሚኒየምና ብረት ላይ ከሚደነግጉት ቀረጥ ቢያንስ በአንድ ተጨማሪ ወር ነጻ የማድረግ እቅድ እንዳላቸው ታውቋል። የተጠቀሱት ሀገሮች በቻይና በጃፓንና በሩሲያ ላይ ከተደነገገው ቀረጥ በጊዜያዊ መልክ ነጻ እንዲሆኑ የተደረገው ውሳኔ ዛሬ ሲያበቃ ነበር። የዋይት ሀውስ ቤተ መንግሥት በመካሄድ ላይ ያለውን ድርድር ስምምነት ላይ ለማድረስ እንዲቻል የ30 ቀናት ጊዜ እንደሚሰጥ ተነግሯል። የአውሮፓ ህብረት ኮሚሽን ዛሬ ባወጣው መግለጫ በጊዜያዊ መልክ የማራዘሙን ተግባር ነቅፏል። የአውሮፓ ህብረት ስለ ጉዳዩ የመደራደር ፍላጎት አለው፣ ሆኖም በዛቻ አይደራደርም ብሏል።
በመጨረሻም የደቡብ ኮሪያው ፕሬዚደንት ሙን ጃይኢን ሰሜን ኮሪያ የኒውክሌር መሳሪያ የምትፈትሽበትን ፑንጂሪ የኒውክሌር ተቋሟን ስትዘጋ ዩናይትድ ስቴትስ በመቆጣጠር ተግባር እንድትረዳ እንደሚፈልጉ ታውቋል። ፕሬዚዳንቱ ዛሬ ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ጋር በስልክ በተነጋገሩበት ወቅት ስለ ጉዳዩ መግለጻቸውን ቃል አቀባያቸው ጠቁመዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን በመጪው ግንቦት ወር አጋማሽ ገደማ ላይ ኒውክሌር መሳሪያ የሚፈተሽበትን ቦታ ለመዝጋት ቃል ገብተዋል። ተቋሙ ሲዘጋ እንዲመለከቱ ኪም የደቡብ ኮሪያና የዩናይትድ ስቴትስ ጠበብትንና ጋዜጠኞችን የመጋበዝ እቅድ እንዳላቸው የደቡብ ኮሪያ ባለሥልጣኖች ባለፈው እሁድ ተናግረዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700ና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ11695 በ12110ና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ሚያዝያ 23 2010 ዓመተ ምህረት ምሽት ፕሮግራም ነው።
በኢትዮጵያ ለከፍተኛው ስልጣን ጊዜ ገደብ ማበጀት ይችላል።
ለትኛ ፍላጎት ካለ ይቻላል። ማይቻል ነገር እኮ የለም በአለም ላይ።
የአሁኑን ህገ መንግስት ሰርቶ ያጸደቀው ጉባኤ ሊቀመንበር የነበሩትን ዶክተር ነጋሶ ጊዳዳን ይዘናል።
አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ከቤኒሻንጉል ጉሙዝ ክልል ካማሺ ዞን በሎጃንፎ ወረዳ በግጭት ምክንያት ከመኖሪያቸው የተፈናቀሉ 527 አባወራዎች ባህር ዳር ከተማ ጊዮርጊስ ቤተ ክርስቲያን ውስጥ በልመና ላይ እንደሚገኙ በተወካዮቻቸው አማካይነት ለአሜሪካ ድምፅ ገልጸዋል። በእርሻ በከብት ማርባትና በንግድ ሥራ የተዳደሩ የነበሩ ቁጥራቸው የበዛ ወጣቶች፣ እናቶችና ሕፃናት ጭምር በቤተ ክርስቲያኒቱ ቅጥር ግቢ ውስጥ ተጠልለው እንደሚገኙ ተናግረዋል። የአማራ ክልል መንግሥት እንዲያቋቁማቸው ጥያቄ ቢያቀርቡም የሚሰማቸው አለማግኘታቸውን በመግለጽ አማረዋል። ጽዮን ግርማ ተጨማሪ አላት።
የምንገኘው በባህር ዳር ከተማ ቅዱስ ጊዮርጊስ ቤተ ክርስቲያን ግቢ ውስጥ ነው ሲሉ በስልክ የነገሩን በአማራ ክልል የተለያዩ ቦታዎች ተወልደው ከ20ና ከዛ በላይ ዓመታት በቤንሻንጉል ጉሙዝ ክልል ከማሼ ዞን በለው ጃፎይ ወረዳ ውስጥ ኑሮ መስርተው ሲኖሩ እንደነበር ይገልጻሉ። ያነጋገርናቸው ሰዎች እንደሚሉት ጥቅምት 17 2010 ዓ.ም አንድ የቤንሻንጉል ክልል ተወላጅ ነዋሪ ሕይወቱ አልፎ በመገኘቱ ግድያው የተፈጸመው በአማራ ክልል ተወላጆች ሊሆን ይችላል በሚል ጥርጣሬ ጥቃት እንደተፈጸመባቸው ነው። ከተፈናቃዮቹ አንዱ የሆኑት አቶ አበባው ጌትነት ወደ ኋላ ወደ ጥቅምት ወር ተመልሰው ለመፈናቀላቸው ምክንያት የሆነው ግጭት አደረሰ ያሉትን አደጋ ያስረዳሉ።
149 ቤት ተቃጥሏል። 13 ሺህ ሰው ብናል። 9 ሲቀበሩ 4 ግን በዋር ጉድጓድ ውስጥ ከስር ተራተ መቃብራቸው ሳይሰገን ለቀሩ ናቸው። 49 ቁስለኛ እስከ ጥቁር አንበሳ አዲስ አበባ ድረስ ነው። ያው አካል ጉዳት እናማሉ የተያገዘውም አሉ። ቁስለኞች በጦርና በቀስት የተወጉ ናቸው። ሶለዳት ሲደግግል በንብረታችን ላይ ከፍተኛ ውድመት ደርሶብናል። አመራ በሳይቲካቸው ከተዋል። ከውቶቻችን በዳሪ ታርደውብናል። ምንም የያዝነው ንብረት የለም። በራሳችን ለማውጣት ነው ጥለን አካባቢውን ጥለን ወጣ ነው ወጣችን ለማድረስ በዚህ ምክንያት ነው ተፈናቅለን በዛ ቦታ ተሰባስበን አሁን ከመንግስት ጥየቃ እየጠየቅን ያለ ነው።
የስልኩ ጥራት እጅግ አስቸጋሪ በመሆኑ የድምጽ ችግር ያለበት ሲሆን አቶ አበባው እንደሚሉት በአጠቃላይ 13 ሰዎች ተገለው 9 እንደተቀበሩ፣ 4 አስክሬን ደግሞ በውሃ እንደተወሰደ፣ 149 ቤቶች እንደተቃጠሉና 49 ሰዎች አዲስ አበባ ጥቁር አንበሳ ሆስፒታል ገብተው እንደታከሙ ነው። ከዚህ ግጭት በኋላ ከፌዴራል የተላኩ የጸጥታ አካላት በመካከል በመግባታቸው ለተወሰነ ጊዜ ግጭቱ ጋብ ቢልም ኑሯቸውን መቀጠል ስላልቻሉ ቀያቸውንና ንብረታቸውን ጥለው ወደ ተወለዱበት አማራ ክልል በተለያየ መንገድ ተጓጉዘው የክልሉ መንግስት ዋና ጽህፈት ቤት ወደሚገኝበት ባህር ዳር ከተማ መግባታቸውን ነው። ወይዘሮ ፋንታነሽ ሌው እርሳቸውና ባለቤታቸው የእርሻ ስራ እየሰሩ 5 ልጆቻቸውን ያሳድጉ እንደነበር ገልጸው አሁን ግን ምክንያቱን ያላወቁት ግጭት ተነስቶ ከቤንሻንጉል ቤታቸውን ጥለው ባህር ዳር ቤተ ክርስቲያን ደጅ በልመና ላይ እንዳሉ ገልጸውልናል።
ለሁሉም ሀብቱን ንብረቱን በቃ ብዬ ሳር ቤትን በሙሉ ወድሟል። ቆርቆሮ የሰሩትም እየጣሉ ነው፣ እየተባረሩ በየጫካው ይርኮለኩ እየጣሉ ነው። ልጆቻቸውን ያወጡና ምስቶቻቸውን ያወጡ እንጂ እዚያ የቀረፈው የለም። ስራ ላይ እንደዋልሁ ነው። ማታ ላይ ነገዛ ማታ ላይ ስገባ ስራ እንደዋሉ እርብሻ ሁኖ ከተማ ላይ እርብሻ ነው አንደኛው። ከዚያ በኋላ ልጆችን ይዤ ሽሸት ነው የወጣው። አምስት ልጆች አሉኝ። ያው ከኔ ጋር 6 ባለቤቱ ጋር 7 ነበር። ባለቤት ደግሞ አልስማ ብሎ ጥሎበት ሜ ነው ሄደ። ልጆች ከኔ ጋር ናቸው። አሁን እዚህ ሁለቶችን ይዛቸዋለሁ። ሶስቶችን ያው ከዘምር ላይ መጥያቸዋለሁ።
አቶ አበባው ጌትነት ተፈናቃዮቹ ቤንሻንጉልን ለቀው ባህር ዳር ከተማ የገቡበትን ሌላውን ምክንያት ሲገልጹ ከዚህ ቀደም በ1995 በ2000ና በ2003 ዓ.ም በተመሳሳይ ግጭት ተከስቶ ነገሮች እንዲረጋጉና ተመልሰው እንዲሰፍሩ መደረጋቸውን ጠቁመው በየጊዜው የሰው ሕይወት እየገበርን ሰርተን ያፈራነውን ንብረት እየወደመ ከቆመ የምናሳድጋቸው ልጆች ከትምህርት ገበታቸው እየተፈናቀሉ ከመንኖር በቃ ወደ ተወለድንበት ክልል ተመልሰን ሰርተን እንኖር ብለን ነው ብለዋል። የአማራ ክልል መንግስት በቤንሻንጉል ሁኔታዎች ስለተረጋጉ ወደ መኖሪያቸው እንዲመለሱ እሱ አያዋጣንም የሚሉ ከሆነ ደግሞ ወደ የትውልድ ቀያቸው ሄደው ከማህበረሰቡ ጋር ተቀላቅለው ስራ ፈጥረው እንዲሰሩ እንጂ ከመንግስት የሚደጎም ነገር እንደሌለ ተነግሮናል ይላሉ። የተፈናቃዮቹ መከራከሪያ ደግሞ በአንድ ሀገር ውስጥ ተዘዋውረው ሰርተው ያፈሩት ንብረት በህገወጥ መንገድ ከወደመ ተጠያቂው መንግስት ስለሆነ መንግስት ሊያቋቁመን ይገባል የሚል ነው።
በ17 ጀምረን እስከ ታህሳስ ድረስ ያው በተለያየ ኃይል እየታገዝነ ቦታው ላይ ነበር። ከዚያ ግን አካባቢውን ቀን ወጥተን ባህር ዳር ማርሰ መስተዳድር ታህሳስ 8 ቀን ደብዳቤን ያስገባነ የተፈናቀሉበት ምክንያት ጀምረን ያው ከነ አቤቱታችን አስኮረን ነበር። መልስ ልናገኝ አልቻልንም። ከዛ እስከ አሁን ድረስ መልስ እየጠየቅነ ነው። አሁንም የክልሉ መንግስት ግን ፈቃደኛ የጠየቅነውን ጥያቄ ሊመልስልን እና ፈቃዳችንን ሊፈጽምልን አልቻለም። እርዳታ ደረደለም የቤተክርስቲያናት እየረዳችን የምንገኙ።
አቶ አበባው ተፈናቃዮቹ ባህር ዳር ሲደርሱ በአባይ ማዶ የምግብ ዋስትና ግቢ ተጠልለው እንደነበር፣ ከዚያም በሁለት የተለያዩ ቤተክርስቲያኖች ገብተው እንደተባረሩ እና በመጨረሻ ግን የቅዱስ ጊዮርጊስ ቤተክርስቲያን እንደተቀበላቸው ይገልጻሉ።
በቅዱስ ጊዮርጊስ ቤተክርስቲያን ሂደን የክልሉ ፓትርያርኩን ዋና ጳጳሱን በማግኘት ያው ሁሉ 200 ህዝብ ተንበርኮ እንደምለ ቤት የለ ደስታማ ያለ ምን የለ አስፋልት ላይ ነው በጉልበት ተንበርክኮ እንግዲህ በአሁን የተፈሰሰ ነው። ምን አባት ከእግዚአብሔር ጋር ሆነው ምርትና ሰላም የጠየቅነውን ጥያቄ ደግሞ መፍትሄ እንድናገኝ በሽምግልና የክልሉ መንግስት ጠይቀው የእኛ መፍትሄ እንዲፈለግልን ነው የጠየቅነው። እና እስኪ አሁን ለጊዜው ዋና የክልሉ ርዕሰ መስተዳድር ስለሌለ የተወሰነ ቀን ጠብቁኝና በዚህ ቤተክርስቲያን ተጠልላችሁ ቢያንስ መፍትሄ እንድታገኙና እኛም ከመንግስት ጋር በመሆን ከእግዚአብሔር ጋርም እንቸግራለን እንጠይቃለን። ያው ለጊዜው ግን በቤተክርስቲያን ተጠልላችሁ ቆዩ እና ጠይቅላችኋለሁ እስከ ሶስተኛው ወገን ድረስ ሂጄ ጠይቃለሁ የሚል ቃል ነው የሰጡን።
ሌላዋ ተፈናቃይና የአንድ ልጅ እናት መሆኗን የገለጸችልን ወይዘሮ ሀገሬ ጥላሁን በእርሻ በከብት ማርባት በንግድ ስራ ይተዳደሩ የነበሩ አብዛኞቹ ወጣቶች በድንገት ተፈናቅለው ህይወታቸው ወደ ልመና ተቀይሯል ብላለች።
እርቦታ ሰጡን አስሩን ይሰራ ዛ ሁሉም ወጣት ነው ያለው ያሰፈረና ሰርተ እንድንለየ በጎዳና ላይ ተዳዳሪ ስለምን የምንኖር የሚያየረለና ሰራየ
የተፈናቃዮቹ ጥያቄ አንድ ነው። ከዚህ በኋላ ወደ ቤንሻንጉል ክልል ተመልሰን መኖር ስለማንችል የአማራ ክልል መንግስት የወደቅንበትን ችግር ተረድቶ ያቋቁመን የሚል ይህንን ጥያቄያቸውን ይዘን የአማራ ክልላዊ መንግስት የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን ጋራ በተደጋጋሚ የስልክ ሙከራ አድርገን ስልካቸውን ስለማያነሱ ምላሻቸውን ማግኘት አልቻልንም። በተጨማሪም የቤንሻንጉል ጉሙዝ ብሔራዊ ክልላዊ መንግስት በጉዳዩ ላይ የሚሰጠው ምላሽ ለማግኘት የክልሉ ፕሬዚዳንት አቶ አሻድሌ ሀሰን የእጅ ስልክ ላይ ሙከራ አድርገን ነበር። የእርሳቸውም ስልክ አይነሳም። ሙከራችንን እንቀጥላለን። ምላሻቸውን እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
አመሰግናለሁ ጽዮን ለዘገባው። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
በቅዱስ ገብርኤል ገዳም ተጠለው የቆዩ የሐዋሳ ዩኒቨርሲቲ ኦርቶዶክስ እምነት ተከታይ ተማሪዎች ዛሬ ተጠቃለው ወደ ቅጥር ግቢያቸው መመለሳቸው ተሰማ። ተማሪዎቹ በእምነታቸው ምክንያት ከፍተኛ በደል እንደተፈጸመባቸውና መብታቸውን በመጠየቃቸው ለድብደባና ለእስራት መዳረጋቸውን ይናገራሉ። ቪኦኤ የዩኒቨርሲቲውን ፕሬዚደንት በተፈጠረው ችግር ዙሪያ ለማነጋገር ያደረገው ተደጋጋሚ ሙከራ እስከ ዛሬ አልተሳካም። መለስካቸው አመሃ ዝርዝር አለው።
በሐዋሳ ዩኒቨርሲቲ የኦርቶዶክስ እምነት ተከታይ ተማሪዎችና በዩኒቨርሲቲው አስተዳደር መካከል ተፈጠረ በተባለ አለመግባባት ሳቢያ በከተማዋ በሚገኘው ቅዱስ ገብርኤል ገዳም ተጠልለው የነበሩ ተማሪዎች ዛሬ ተጠቃለው ወደ ግቢያቸው መመለሳቸው ታውቋል። ስማቸው እንዳይገለጽ የጠየቁ የቪኦኤ ምንጮች እንዳሉት ከትናንት ጀምሮ የሀገረ ስብከቱን ሊቀ ጳጳስ ጨምሮ የሀገር ሽማግሌዎች፣ የሀገረ ስብከቱ ሥራ አስኪያጅ፣ የየመምሪያው ኃላፊዎችና የአካባቢው ነዋሪዎች ጉዳዩን ወደ ርዕሰ መስተዳደር ጽሕፈት ቤት አድርሰውታል። ተፈጥሯል የተባለው ችግርም የዩኒቨርሲቲው ፕሬዚዳንት በተገኙበት ውይይት ተደርጎበታል። በተደረሰው ስምምነት መሠረትም ወደ 3,000 የሚሆኑ ካለፈው እሁድ ጀምሮ በሐዋሳ ቅዱስ ገብርኤል ገዳም ተጠልለው የነበሩ የኦርቶዶክስ እምነት ተከታይ ተማሪዎች ዛሬ ሁሉም ወደ ግቢያቸው መመለሳቸውን ምንጮቻችን ተናግረዋል። ትናንት ቪኦኤ ያነጋግራቸው የዩኒቨርሲቲው ተማሪዎች መብታቸውን በሰላማዊ መንገድ በመጠየቃቸው ምክንያት መደብደባቸውንና ከሰባ በላይ ተማሪዎችም በአሁኑ ወቅት በተለያዩ እስር ቤቶች እንደሚገኙ ይገልጻሉ። ስማቸው እንዳይነሳ ከጠየቁት ከእነዚህ ተማሪዎች መካከል ደርሷል ያለውን ግፍ በዝርዝር አንዱ አስረድቷል።
ግቢ ውስጥ ገብቶ ተማሪውን በመያዝ ብዙ ተማሪዎችን ወደ እስር ቤት ተመትተዋል። እህቶቻችን ሳይቀር እስከ ማደሪያቸው በመጠጋት እህቶቻችን ተደብድበዋል። በተጨማሪም ከየዶርሙ እየመረጡ ተማሪዎችን ኦርቶዶክሶችን ሊያስተባብሩ ይችላሉ። እነዚህ ናቸው ኦርቶዶክሶችን እንትን የሚሉት እየፈለጉ በዛ እየተጠቋቋሙ ተማሪዎች ብዙ ተማሪዎችን ወደ እስር ቤት ነው የወሰዱት። ቅዳሜ ዕለት ደግሞ
እንዴት ማወቅ ቻሉ ኦርቶዶክሶችን ለይተው?
ግቢ ውስጥ ባላቸው በሌሎች አሁን ተጽዕኖ በሚያደርሱብን በእነሱ ሃይማኖት ስር ያሉ ልጆች አሉ። እነሱ ደግሞ ከኦርቶዶክሳውያን አገልጋዮች ጋር አንድ ዶርም አንድ ቦታ አንድ ስለሚውሉ በእነዛ ጥቆማ ስም እየተሰጣቸው መልክ እየተነገራቸው ነው የለቀሙት። በግምት እስከ 70 ተማሪ ደርሷል። አሁን ታሰረ የእኛ ተማሪ ማለት ነው። በቃ ከተለያየ ዲፓርትመንት አገልጋይ ሊሆኑ ይችላሉ ብሎ የገመቷቸውን ሰላማዊ ጥያቄ የሚያቀርቡትን ተማሪዎች እየወሰዱ በዛ በፓትሮል እየጫኑ ወደ እስር ቤት መውሰድ ነበር ዋነኛ ስራቸው።
ቅዳሜ ዕለት ነው የሆነው?
ቅዳሜ ነው የሆነው። በተመሳሳይ ማታ ደግሞ መጥተው እንደገና ተማሪው ከተረጋጋ ከገባ በኋላ ማምሽት አንድ ሰዓት ማለት ነው እንደገና ጥቆማቸውን አጠናክረው ከዶርም እያወጡ ተማሪዎችን እየወሰዱ ነበር። እስከ 80-90 ሊደርስ ይችላል ብለን እንገምታለን። ተማሪው ለደህንነታችን በጣም ስጋት ሆነ ግቢ ውስጥ መቆየታችን ማለት ነው። ስለዚህ ያለን አማራጭ ተሰብስበን ወደ ቤተ ክርስቲያን እንሄድ ነው። በሐዋሳ ቅዱስ ገብርኤል ቤተ ክርስቲያን ውስጥ ኦርቶዶክሱ ተማሪ እዛው በብርድ አድሮ እዛው ግቢ ውስጥ ቁርስና ምሳ ከሀገር ሽማግሌዎች እየተለመነ ተማሪው ቅዱስ ገብርኤል ቤተ ክርስቲያን ውስጥ ነው ያለ። ግቢ ቢገባ የተለያዩ ዛቻዎች እየደረሱበት ነው። እንኳን አንዳንድ የገቡ ተማሪዎች ላይ የደረሰው ነገር ቢኖር ምንድን ነው መቀስና ምላጭ ይዘው ማተቡን ለምን አበጥስም የሚሉ ዛቻዎች ነበር የደረሱ የተወሰኑ የገቡ ተማሪዎች ላይ ማለት ነው። እዚህ አሁንም ጭምር ተማሪው ጥያቄው እስካልተመለሰለት ድረስ ቢያንስ የፍትህ አካላትም ቢሆኑ ሌሎች የሚመለከታቸው የትምህርት ተቋማቱ ባለቤቶች የፌዴራል መንግስቱም ቢሆን ተማሪ ያለበትን የፍትህ ጥማትና ይሄ በደሉን በማየት እንዲረዳው ነው ተማሪ እየፈለገ ያለ።
ወደዚህ ደረጃ ያደገውን ችግር መንስኤዎችም ይኸው ተማሪ በሰፊው ካወሳው መካከል እነዚህ ይገኙበታል።
የመጀመሪያው ነገር በአጽዋማት ወቅት ኦርቶዶክሳውያን በአጽዋማት ወቅት በሚጾሙበት ጊዜ በጠዋት አይመገቡም። በዚህ ምክንያት በጠዋት መመገብ የነበረባቸውን ምግብ ከካፌ ውስጥ አውጥተው መመገብ ሲኖርባቸው የዩኒቨርሲቲ አስተዳደር ይሄን ሙሉ በሙሉ ነው የከለከለው። በተጨማሪም ይህንን የተዉትን ምግብ እንኳን ከወጪ መጋራት በኮስት ሼሪንግ ውስጥ ሳይቀነስ ገንዘቡ የት እንደሄደ በማይታወቅ ሁኔታ ዩኒቨርሲቲው ለራሱ ጉዳይ ነው የሚያሉ። በተጨማሪ ይሄ ደግሞ የኦርቶዶክሳውያንን የጾም እሴት ከሚያጠፉ ነገሮች አንዱ ብዙዎቻችንን ከሃይማኖት እያስወጣን ያለ ነገር።
በምን ምክንያት ይሄ እርምጃ ከሃይማኖታችሁ እንድትወጡ ያደርጋችኋል?
ሰው ምግቡን አውጥቶ መመገብ ሲችል ምግቡን አታወጣም ሲባል በኋላ ከሚርበኝ ብሎ በዛ ሰዓት እንዲመገብ ግዴታ ውስጥ ይገባል። ይሄ ማለት መጾም ካለበት መደበኛ ሰዓት ቀንሶ ወደ ጾም ወደ ማፍረስ ገባ ማለት። ይሄ ደግሞ ትልቅ ሃይማኖታዊ በደል ነው።
የተማሪዎቹ ጥያቄ ከወጪ መጋራት ጥያቄ ጋር በጥብቅ የተያያዘ መሆኑንና ለእያንዳንዱ ተማሪም ለሚያገኘው አገልግሎት የራሱን ድርሻ እንደሚከፍል እየታወቀ መከልከላቸው ድርብ በደል እንደሆነ የምትናገረው ሌላዋ ስሟ እንዲገለጽ የማትፈልገው ተማሪ ናት።
የጠዋት የቁርስ ነገር አለ። ከዚህ ከ2006 በፊት ማንኛውም ጾመኛ ተማሪ ጠዋት ላይ ቁርስ አይበላም፣ ይታወቃል አይደለ? እና ያንን የቁርስ ሰዓትን ወስዶ ዳቦ ነው አውጥቶ ከሰዓት ላይ ጾሙ የሚፈቅድለት ሰዓት ወራ ጥንቶ ሲመለስ ማታ የሚመገበውን ያንን ዳቦ ከዛ አመት ጀምሮ አይቻልም በማለት ኮሼሪንግ ላይ የሚሞላውን ሂሳብ የት እንደሚገባ ሳናቅ ያ ነገር ተነፍገረ።
ተማሪዋ ሌላም በደል አለ ትላለች።
ግቢዋ ብዙ ጊዜ ዳቦ ሻይ ነው በእርግጥ ቁርስ የሚመገበው፣ ግን በተወሰኑ ቀናቶች ላይ ያው ልዩ ቁርስ ተብሎ ፍርፍር ይመገብ ነበር። እነዚህም ቀኖች ማክሰኞ፣ ሐሙስና ቅዳሜ ነበሩ የሚመገቡት ማለት ነው። እና በምን ለማታወቀ ሁኔታ በዚህ አመት ላይ ምንድን ነው የተደረገው? ማክሰኞ የነበረው ወደ ሮብ፣ ሐሙስ የነበረው ወደ አርብ፣ ቅዳሜ የነበረው ወደ እሁድ ተቀይሯል። ይሄ ደግሞ መቼም ሮብ አርብ ኦርቶዶክስ እንደሚጾም ዓለም ያወቀው ነው። ከዛ በተረፈ ደግሞ እሁድ ዕለት ብዙ ኦርቶዶክስ ተማሪ ቅዳሴ አርፍዶ ይመለስ ቁርስ ያመልጠዋል። እና ሆን ተብሎ የኦርቶዶክስ ተማሪ ለማዳከም ከጾሙ ለማስነፍ የሚሰራ ስራ ነው ማለት ነው። ይህንን ጥያቄ ያቅርብ ነበር። ለምንድን ነው እንደምን ጾም በፊት እንደማንበላ ይታወቃል፣ ለምን ይቀየርብናል ይሄ ቀን ስንል ምንም መልስ የለው።
ቀደም ሲል አሉብን ያለውን በደሎች የዘረዘረው ተማሪ ሌላ ገጽታና ይዘት አለው ያለውን በደልም ያሳያል።
ግቢ ውስጥም በግቢው አካባቢም ነጠላ ለብሶ ስንገኝ የግቢው ጥበቃና ደህንነት አባላት ይህም ማለት ተማሪዎችን መስደብ፣ ተማሪዎችን መዝለፍ፣ ነጠላቸውን እስከ መቀማት የጸሎት መጽሐፍታቸውን እስከ መቀማት ድረስ እየደረሱ ነው ያሉ። መልበስ አይደለም ወደ ቤተ ክርስቲያን እንኳ ስንወጣ በራሳችን ላይ አድርገው ለፍርድ እንኳ መከላከያ በነጋ ስንወጣ ለምንድን ነው ይሄን የምታደርገው? ከዚህ ማተብን አበጥስም እንዴ? ቤተ ክርስቲያን መሄድ ምን ያደርግልናል ቢለው ቃል በቃል ነው የሚሉን። የዚህንም ምክንያት ለምን ብለህ ስትጠይቃቸው እስከ ዛሬ መርታችሁናል፣ እናንተን ሳንረግጥ ወደ ታች ሳናረግ ቃል በቃል የሰማነውን ከጥበቃ አካላትን ነው መነግር እናንተ ረግጠን ሳንጨርስ እረፍት የለንም አንተኛም በሚል ነው እስከ ዛሬ በፉከራ ነው የሚያኑ። ስለዚህ ዛሬ በግቢ የጥበቃ ቤት ውስጥ ብትሄድ ብዙ የጸሎት መጽሐፍትን፣ ብዙ ነጠላዎችን፣ ብዙ ደግሞ የቤተ ክርስቲያን ልጆች በተለይም ኦርቶዶክሲያን ብቻ የሚያደርጓቸው የሃይማኖት መልእክት በተለያየ ጊዜ ያላቸውን ቲሸርቶችን በብዙ ቁጥር ልታገኝ ትችላል።
ዛሬ የዩኒቨርሲቲው ፕሬዚዳንት በተገኙበት በተደረገ ውይይት ከተነሱት ጥያቄዎች አብዛኛዎቹ አዎንታዊ በሆነ መልኩ እንደሚፈቱ ከስምምነት መደረሱን ምንጮች ይናገራሉ። ይሁንና አለባበስን በተመለከተ የተነሳው ጥያቄ ከፌዴራል መንግሥት የተሰጠ መመሪያ ነው በሚል ተቀባይነት እንዳላገኘ ተገልጿል። የታሰሩት ተማሪዎችም እንደሚፈቱ ቃል የተገባ ቢሆንም ይህ ዘገባ እስከተጠናቀረበት ጊዜ ድረስ እንዳልተፈቱ ታውቋል። የዩኒቨርሲቲውን ፕሬዚዳንት ተፈጥሯል የተባለውን ችግር በተመለከተ ለማነጋገር ከትናንት ጀምሮ ተደጋጋሚ ጥረት ስናደርግ ነበረ። ትናንት ከፕሬዚዳንቱ ጽህፈት ቤት ስናገኝ የነበረው ምላሽ ስብሰባ ላይ ናቸው የሚል ነበረ። የእጃቸው ስልክ ደግሞ ቢጠራም መልስ የሚሰጥ የለም። ዛሬም በእጃቸው ስልክ ደጋግመን ብንደውልም ምላሽ አልነበረም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን ለዘገባው። ወደ ተከታዩ የመጽሔት ርዕስ እንሸጋገር። እስከ ዛሬ በየአካባቢው ለደረሱ የሕዝብ ለሕዝብ ግጭቶች ዋነኛው ምክንያት የመንግሥት አስተዳደር አካላት ድክመት ነው ሲል የኢትዮጵያ ሶሻል ዲሞክራቲክ ፓርቲ አስታውቋል። የአጥፊዎች በሕግ አለመዳኘትም የሕዝቡን ደህንነት ለአደጋ አጋልጦታል ብሏል። መለስካቸው አማሃ ዝርዝር አለው።
ከሚያዝያ 3 ቀን 2010 ዓ.ም ጀምሮ በምዕራብ ጉጂ ዞን በሚገኙ ወረዳዎች የሚኖሩ የኦሮሞና የጌዲዮ ብሔረሰቦች መካከል የተከሰተውን ግጭት መሠረት በማድረግ የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ በጽሑፍ ባሰራጨው መግለጫ አካባቢያዊ የሕዝብ ለሕዝብ ግጭቶች እንዳይከሰቱ አስቀድሞ መከላከል የመንግሥት ተቀዳሚ ተግባር ሊሆን ይገባል ሲል ያሳስባል። እስከ ዛሬም በየአካባቢው ለደረሱት የሕዝብ ለሕዝብ ግጭቶች ዋነኛው ምክንያት በመንግሥት አስተዳደር አካላት ድክመት ነው ሲል ይኸው መግለጫ ይከሳል። አክለውም በሀገሪቱ ሕገ መንግሥት የሰፈረውን ማንኛውም ኢትዮጵያዊ በሀገሪቱ ውስጥ በየትኛውም ቦታ መኖሪያ የመመሥረትና የመኖር ሕገ መንግሥታዊ መብት አለው የሚለውን በመጥቀስ ይህን ድንጋጌ የሚያስከብር አካል በመጥፋቱ እንደሆነ ይደመድማል። በመንግሥትም ሆነ በተቃዋሚዎች እስከ ዛሬ የሚነሱ ግጭቶች የሕዝብ ለሕዝብ ግጭቶች እንዳልሆኑ ሲገለጽ እንደነበረ በማስታወስ ይህን በምዕራብ ጉጂ ዞን የተከሰተውን ግጭት እንዴት ፓርቲያቸው የህዝብ ለህዝብ ግጭት ነው እንዳለ ቪኦኤ ለኢትዮጵያ ሶሻል ዴሞክራቲክ ፓርቲ ምክትል ሊቀመንበር ለአቶ ጥላሁን ደሻው ጥያቄ አቅርቦላቸው ነበረ።
ህዝብ ለህዝብ የሚያጋጩ አሉ። ህዝብ ዝም ብሎ ከህዝብ ጋር አይጋጭም። ግን ስልጣን ጉዳይ፣ የክልል ጉዳይ፣ የድንበር ጉዳይ ያነሱና አንዱ ከአንዱ ጋር እንዲጋጭ ያደርጋሉ። ተጠያቂነቱ የመንግስት ነው ያለው በዚህ ምክንያት። በዚህ መካከል የሚሞተው እኮ ተራ ህዝብ፣ የሚፈናቀለው እኮ ተራ ህዝብ። ይሄንን የሚያደርጉ አካላት ስላሉ ነው ግጭቱ የሚፈጠረው እንጂ ህዝቡ አንዱ ህዝብ ሌላውን ጠልቶ የተፈጠረ ግጭት አይደለም።
የጽሁፉ መግለጫ በተጨማሪም በመንግስት በኩል በተለያዩ ተመሳሳይ ግጭቶች የመንግስት ባለስልጣናት እጃቸው እንዳለበት ቢነገርም በህግ አለመጠየቃቸው የዜጎችን ደህንነት ለአደጋ አጋልጦታል ሲል ነቅፏል። መግለጫው መንግስት ተረጋግተው በሰላም ከሚኖሩበት አካባቢ የተፈናቀሉትን የጌዲዮ ብሔረሰብ ተወላጆች ቀድሞ ወደሚኖሩበት አካባቢ መልሶ እንዲያቋቁማቸውም ጠይቋል። የተፈናቃዮቹ ቁጥር በግምት ከ30,000 በላይ ሊሆን እንደሚችል ይኸው መግለጫ ይናገራል። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ከመድረክ አባል ድርጅቶች አንዱ እንደሆነ ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። በኢትዮጵያ ለከፍተኛው ስልጣን የጊዜ ገደብ ማበጀት ይቻላል የቀጣዩ ዝግጅት ትኩረት ነው።
ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ወደ ሐዋሳ ሄደው በነበረ ጊዜ ስልጣን ከእንግዲህ በኢትዮጵያ የዕድሜ ልክ ይዞታ አይሆንም ብለው ነበር። ይህንን ቃላቸውን መሬት ለማስረገጥም እንደሚሰሩ ቃል ገብተዋል።
ኢትዮጵያ እያደገች ያለች ሀገር ስለሆነች ሁል ጊዜ ለረዥም ጊዜ ጥቂት ሰዎችን ወንበር ላይ ማቆየት አትችልም የሚል ሀሳብ ስላለ ትምህርት እንዲሆን ኢህአደግ እንደ ድርጅት የወሰነው ቢሆንም በኢትዮጵያ ሕገ መንግስት ያልገባ ስለሆነ ከጥቂት ጊዜ በኋላ የምናስገባው ማንም የኢትዮጵያ መሪ ከአሁን በኋላ ከሁለት ተርም በላይ ኢትዮጵያ ማገልገል የማይችል በመሆኑን በሕገ መንግስት ጭምር ማሰሪያ የሚደረግለት የእድሜ ልክ ስልጣን ታሪክ ኢትዮጵያ ውስጥ ያበቃ መሆኑን አሁን ላለነው ለሚመጡት ለማስተማር ጭምር መሆኑን ግንዛቤ ቢወሰድ ጥሩ ነው ለማለት ነው።
የኢትዮጵያ ሕገ መንግሥት የአገልግሎት ጊዜ ቆርጦ የሁለት ዘመናት ገደብ የጣለው ስለ ወግ ሲባል ባለው የፕሬዚደንት ቦታ እንጂ የሥራ አስፈጻሚ አቅም ባለው የሚኒስትሮች ምክር ቤት ሰብሳቢና የጦር ኃይሎች ጠቅላይ አዛዥ በሆነው የመንግሥቱ መሪ ላይ አይደለም። ለመሆኑ ሕገ መንግሥቱ ሲሠራ ይህ ጉዳይ እንዴት ተዘለለ ብዬ የሕገ መንግሥት ጉባኤውን በሊቀመንበርነት ወደ መሩት ወደ ዶክተር ነጋሶ ጊዳዳ ደውዬ ነበር። ዶክተር ነጋሶ ሲመልሱ ጠቅላይ ሚኒስትር የሚሆነውን መሪውን የመሰየም ወይም የመምረጥ ሥራ በምርጫ የሚያሸንፈው ፓርቲ መሆኑ በዚያው ሕገ መንግሥት በመደንገጉ ጉዳዩ የመንግሥት ሳይሆን የፓርቲው እንዲሆን በሚል መረዳት ወይም ግንዛቤ የተተወ መሆኑን ገልጸዋል። ይህንን ከትናንት በስቲያ ስርጭታችን ይዟል። እንዲያም ሆኖ ግን አሁን ያንን የጊዜ ገደብ በሕግ የመቁረጥ አስፈላጊነት ያፈጠጠ መሆኑን አዲሱ ጠቅላይ ሚኒስትር ተናግረዋልና ይቻል ይሆን? ዶክተር ነጋሶ፣
ፍላጎት ካለ ዝግጁነትና ፍላጎት ካለ ይቻላል። ማይቻል ነገር እኮ የለም በዓለም ላይ።
ኢህአደግን ያውቁታል መቼም እርስዎ፣ ማንም ከሚያውቀው ወይም በቅርበት ያሉ ሰዎች ከሚያውቁት ባልተናነሰ ሁኔታ ያውቁታል እርስዎ ኢህአደግን። ለዚያ አይነት ለውጥ ይሄ ገዢ ፓርቲ ዝግጁ ይመስሎታል ወይ? በአሁኑ ጊዜ
እንግዲህ በ93 ዓ.ም የሚከተለው አቅጣጫ ይሄ ነው ብሎ የወሰኑት እኔ ከወጣው ጊዜ ነው ማለት ነው። በ25 ዓመት ጊዜ ውስጥ ኢትዮጵያ መካከለኛ ገቢ ያላት አገር ትሆናለች እና እስከዛ ድረስ የዲሞክራሲ ሁኔታም ይመቻቻል። ወደ ምርጫም ቀርበን ከተሸነፍን ወደ ተፎካካሪ ወይም ተቃዋሚ ይሄዳልን ተብሎ ተወስኖ ነበር። እንግዲህ 25 ዓመት ሊሞላ እንግዲህ ስንት ዓመት ነው የቀረው ከ93 በኋላ እና ስለዚህ ቀስ እያለ ኢህአዴግ ወደዛ እየመጣ ይመስለኛል። ይሄ ጉዳይ የህገ መንግስት ማሻሻል ጉዳይ አስፈላጊነቱ የአዲሱ ጠቅላይ ሚኒስትር ጉዳይ ብቻ አይመስለኝም። እኔ እንደመስለኝ እሳቸውም ያሉት በፓርቲ ወስነናል ነው የተባለው እና ዝግጁነቱ ትንሽ በር መክፈት የዲሞክራሲ ምህዳርን የመፍጠር ፍላጎት ቀስ እያለ የደረገበት ይመስለኛል። ወደ 5 ዓመት እየተጠጋ ሲሄድ፣ በሌላ በኩል ደግሞ ያለፉትን 3 ዓመት አይተናል። ብዙ ችግሮች ነበሩ እና ስለዚህ አንድ አይነት ለውጥ ካላደረግ አያዋጣንም የሚል ድምዳሜ ላይም የተደረሰ ይመስለኛል።
ከዚህ ሲነሱ ዶክተር ነጋሶ ኢትዮጵያ ምን እየሆነች ይመስልዎታል?
ኢትዮጵያ እንደመስለኝ ወደ ዲሞክራሲያዊ ሁኔታ እየመጣች ይመስለኛል። ቅድም አንተ ከደወልክልኝ በኋላ ዜና ሰማ ነበር። ጠቅላይ ሚኒስትሩ ሲናገሩ ውጭ ያሉ የተቃዋሚ የኢትዮጵያ ዲያስፖራ ሚዲያዎች እዛ ውጭ ሆነው ከሚሰሩ እዚህ አዲስ አበባ ቢሮቸውን ቢያደርጉ ይሻላል የሚል አንድ እንትን ነው ይሄ። የሁለተኛ ደግሞ ሌሎችም ፓርቲዎች ከተለያዩ ድርጅቶችን እናወያያለን አብረን ለመስራት ዝግጁ ነን የሚል አለን። አሁን በየመድረኩ ደግሞ የሚገለጸው ክፍት የመሆን ሁኔታ የሚታይ ስለሆነ ኢትዮጵያ አይ ቲንክ ወደ ዲሞክራሲያዊነት እየመጣች ያለች ይመስለኛል።
ኢህአዴግ ከሌለ ኢትዮጵያ ያበቃላታል የሚል አስተሳሰብ በኢህአዴግ በራሱ ውስጥ ነበረ። ብዙ ደጋፊዎቹ የሚናገሩት የሚያንጸባርቁት አስተያየት ነበረ። ይሄ አስተሳሰብ ከአሁን በኋላ እድሜ ያለው ይመስሎታል?
ኢህአዴግ ከሌለ ሲባል ኢህአዴግ መቼም አይጠፋም፣ ዝም ብሎ አይጠፋም። እነሱ ራሳቸው ኢህአዴግ አባል ፓርቲዎች ከተጣሉና ችግር በእነሱ መካከል ከተፈጠረ የፖለቲካ ቀውስ ይመጣል። ያን ጊዜ ሁሉም ወደ የጎራው ነው የሚሄደው ማለት ነው። አንዱ ሌላኛውን ለማሸነፍ ብሎ የተለያዩ ዘዴዎችን ተጠቅሞ የበላይነትን ለመያዝ ይሞክልና ያን ጊዜ ይጣላሉ። እነሱ ሲጣሉ ኢትዮጵያ ልትበጣጠስ ትችላለች እንደሚመስለኝ። ያ ደግሞ የሚሆን አይመስለኝም። ኢህአዴግ ፓርቲዎቹ እርስ በርሳቸው የሚጣሉ አይመስለኝም። ለምን እንደዛ ኔጋቲቭሊ እንደምታሰብ አያገባኝም።
ይሄ አስተሳሰብ ይነሳ የነበረው ወይም የሚመነጨው በመሰረቱ የአንድ ፓርቲ ስርዓትን ከመደንገግ ፍላጎትም ይመስለኛል። ምናልባትም ኢህአዴግ ቤተ መንግስት ውስጥ ከሌለ ነጻ ምርጫ ይደረግ ይባላል ብዙ ጊዜ እና ቢሸነፍ ኢህአዴግ ኢትዮጵያ ወደማይፈለግ አቅጣጫ ትሄዳለች። ኢህአዴግ ይሰበራል፣ ይበታተናል ከሚል ግንዛቤ ብቻ ሳይሆን ገዢው ኢህአዴግ ነው መሆን ያለበት ከሚል አስተሳሰብም ነበር የሚመነጨው እንደዚህ አይነቱ አስተያየት።
ቅድም እንዳልኩኝ በ93 ዓ.ም የተወሰነ ጉዳይ አለ። ኢትዮጵያ መካከለኛ ገቢ የምትሆነው በ25 ዓመት ጊዜ ውስጥ ነው። እስከዛ ድረስ እንሰራለን። አገሪቱን መምራት ያለበት ያንን ፕሮግራም ለማስፈጸም የሚችል ሌላ ፓርቲ የለም፣ ኢህአዴግ ብቻ ነው። ለዚህ አላማ ብቻ ኢህአዴግ ስልጣን ላይ መቆየት አለበት የሚል አመለካከት በኢህአዴግ ውስጥ አለ።
ይሄ እኮ ሁለተኛው የትራንስፎርሜሽን እቅድ የወጣ ጊዜ ሁሉ እኮ የሚናገሩት ነገር ነበረ። የአሁኑ ጠቅላይ ሚኒስትር በቅርቡ ስልጣን የለቀቁት አቶ ኃይለማርያም ራሳቸውም ደጋግመው ሲያረጋግጡ የነበረው ሀሳብ ነበረ።
5 ዓመት አልሞላም።
አሁን እኮ ጥቂት ዓመታት ልክ ነው፣ ግን ጥቂት ዓመታት ናቸው እኮ የሚቀሩት እኮ በመጪዎቹ 6-7 ዓመታት ውስጥ ማለት ነው እኮ
እስከዛ ድረስ እንግዲህ ቅድም ያልኩት እኮ ይህንን ነው። ያንን ወደዛ እየመጣን ነው የሚለውን እያሳዩ እስከዛ ይቆያሉ። ከዛ በኋላ ስልጣን በሰላም እንለቃለን፣ ካሸነፍ በቀጣይ እናስተዳድራለን፣ ካላሸነፍ ደግሞ ተቃዋሚ ሆነን እንቀሳቀሳለን የሚል እንትን ነው እና ወደዛ እየመጡ ይመስለኛለን።
እንግዲህ ዶክተር ነጋሶ እርሶ ተስፋ ብርሃን ነው ወደፊት የሚታየዎት ማለት ነው ከማብራሪያው እንደምንረዳው?
እንደዛ ነው። እና አንድ ነገር ለማንሳት የምፈልገው አንድ ምናልባት ከዚህ ውጪ ጠቅላይ ሚኒስትሩ እንደምናገሩበት ጊዜ የተረዳሁት አዋሳ ላይ ስለዚህ ስለ ብሔርተኝነት ሲናገሩ የብሔር ጉዳይ ሰማይ ጠቅሷል እና ይሄ መርገብ አለበት የሚል አስተያየት ነው የሰጡት። እዚህ ላይ እኔ የምፈራው ይልቅ ኢትዮጵያ ናሽናሊዝም እና ኤትኒክ ቤዝድ ናሽናሊዝም አለ። እነዚህ ሁለት ጽንፍ የሚሄዱ ከሆነ ኢትዮጵያን ናሽናሊዝም ጽንፍ ሄዶ የብሔሮችን ጉዳይ ሬኮግኒሽን ካልሰጠው፣ የኤትኒክ ናሽናሊዝም ደግሞ ጽንፍ ሄዶ ኢትዮጵያዊነትን የማይቀበል ከሆነ ይሄ ነው ኢትዮጵያን የሚያጠፋው ብዬ ነው የምገምተው።
የጎሳ ብሔረተኛነት መካረር መጋጋል በአንድ በኩል፣ በሌላ በኩል ደግሞ ኢትዮጵያዊ ብሔረተኝነት ወይም የሀገራዊነት ስሜት መካረር አንደኛው ሌላኛውን የመጨፍለቅ ስጋት ሊፈጥር ይችላል፣ ወይም አንዱ ሌላውን የመስበር ስጋት ሊያመጣ ይችላል ነው ግምጋሜው?
አዎ እንደዛ ነው። የኢትዮጵያዊነት ስሜት ጥሩ ነው። አድሴም ታይም የማንነት ጉዳይን መከላከልም አለ። መብት እንዳይጣስ ፍትህ እንዲኖር ለራሴ ብሄድ መስራት አስፈላጊ ነው፣ ማንነቴን መጠበቅ። ይሄ ማንነቴን የመጠበቅ ጉዳይ ደግሞ ኢትዮጵያዊነቴን እንትን ማድረግ የለበትም። ለኢትዮጵያዊነት ብዬ ደግሞ ይህንን ብሔር ብሔረሰቦችን መብት ደግሞ እንትን የማድረግ እንትን መኖር የለበትም።
ዶክተር ነጋሶ እንግዲህ ይሄ ሰፊ ጉዳይ ነው። ደግሞ አሁን መጨረሻ ላይ ያነሱት ለእንደዚህ አይነቱ አስተሳሰብ መንሰራፋት ተጠያቂው ማን ነው? ወደፊትስ ደግሞ ምን መደረግ አለበት? የግለሰቦች ኃላፊነት ምንድን ነው? የፓርቲዎች ኃላፊነት ምንድን ነው? የመንግስት ኃላፊነት በዚህ በኩል ምንድን ነው? የተቋማት ኃላፊነት ምንድን ነው? የሚሉ ሰፊ ጥያቄዎችን የሚያነሱ ናቸው። ደግሜ በሌላ መድረክ ደግሞ ጋብዞታለሁኝ እነዚህን ጥያቄዎች ለመመለስ ዶክተር ነጋሶ። ለዛሬ ግን ለሰጡኝ ጊዜው ለማብራሪያው እጅግ በጣም አድርጌ አመሰግናለሁ ክቡር ፕሬዚደንት።
እሺ፣ አመሰግናለሁ።
የተከበራችሁ አድማጮች ከዶክተር ነጋሶ ጊዳዳ ጋር የተደረገውን ሙሉ ቃለ ምልልስ ከዌብሳይታችንና ከፌስቡክ ገጻችን ማግኘት ትችላላችሁ። ቀጣዩ ንግድና ምጣኔ ሀብት ነው።
በኦሮሚያ ክልል የአዶላ የወርቅ ማዕድን ቀለበት አካባቢ በከፍተኛ የአካባቢ ብክለት የሰዎችና የከብቶችን ጤንነት እየጎዳ መሆኑን የአካባቢው ነዋሪዎችና የማህበረሰብ አጥኚዎች እንዲሁም የፖለቲካ መሪዎች እየገለጹ ይገኛሉ። በሚድሮክ ኩባንያ እህት ድርጅት የሚካሄደው የወርቅ ማዕድን ስራ የአካባቢ ድህነትን ማስጠበቂያ መስፈሮች ይጎሉታል፣ ብሎም ግልጽነትና ተጠያቂነት ይጎለዋል ይላሉ የአካባቢው ነዋሪዎችና አጥኚዎች። በአንጻሩ የሚድሮክ ኩባንያ አሰራሩን በመከላከል ላይ ይገኛል። በዚህ ግዙፍ ኩባንያና በአካባቢው ነዋሪዎች መካከል ለዘመናት የቆየውን የንግድ ስራ ማህበራዊ ተጠያቂነትና ኃላፊነትን የሚተነትን ዘገባ ሄኖክ ሰማእግዜር ለምሽቱ ንግድና ምጣኔ ሀብት አዘጋጅቷል። ቀጥሎ ይቀርባል።
ከሁለት አስርት ዓመታት በላይ በኦሮሚያ ክልል በጉጂ ዞን በተለይ ለገደምቢ አካባቢ የወርቅ ማዕድን ማውጣት ስራ በሚድሮ ኩባንያ ሲከናወን የቆየ ሲሆን የአካባቢው ነዋሪዎች የምጣኔ ሀብት ተጠቃሚነትን አላገኘንም፣ የተፈጥሮ አካባቢያችን ብክለትና ጉዳት ደርሶበታል ሲሉ ተቃውሞ ሲያሰሙ መቆየታቸው ይታወሳል። ለደህንነታቸው በመስጋት ሙሉ ስማቸውን ያልጠቀሱት የምዕራብ ጉጂ ዞን ነዋሪ አቶ ባሊ ማኅበረሰቡን እየጎዳ ነው ብለው የሚያምኑት ኩባንያ ለተጨማሪ 10 ዓመታት የሥራ ስምምነቱ እንደ ታደሰለት የሰሙ የአካባቢው ነዋሪዎች በዛሬው ዕለትና ሰሞኑን ተቃውሞ ማሰማታቸውን ያስረዳሉ።
እኔ አሁን ያለሁት በምዕራብ ጉጂ ዞን ጎሮዶላ ወረዳ ነው ያለሁት። ዛሬ ሰልፉ የተካሄደው በዞኑ ውስጥ በሚገኙት በተለያዩ ወረዳዎች ውስጥ ነው። አናሶራ ወረዳ ላይ ሰልፉ ተካሂደዋል። ጎሮዶላ ወረዳ ላይ እንዲሁ ተካሂደዋል። በምስራቅ ጉጂ ዞን ደግሞ ዱደዳ የምትባል ወረዳ ላይም እንደዚሁ ሰልፍ እንደነበረ ነው። ሻክሶ ጉዳዩ ያለበት ቦታ ላይ ደግሞ ለገደምብ የሚባለው ቦታ ያለበት ወረዳ ላይ ነዋሪዎቹ ዛሬ በጠዋቱ ሰልፍ ለመውጣት ተሰብስቦ ነበረ። ወደ ሌላ ለማለፍ አሁን ጎሮዶላ ወረዳ፣ አናሶራ ወረዳ፣ በምስራቅ ጉጂ ዞን ዱደዳ የምትባል ወረዳ ላይ የወጡት ሰልፈኞች ይሄ ለገደምብ የሚባለው ኬሚካል የእኛ ነዋሪ እየጎዳብን ስለሆነ ምንም ጥናት ሳይካሄድ ይሄ የተፈቀደው ለአስር ዓመት የተራዘመው ፍቃድ እንድነሳልን ብሎ ነዋሪዎች ጥያቄ ላይ ናቸው ማለት ነው።
የአካባቢው ተወላጅ እንደሆኑ የሚናገሩት የተቃዋሚው የኦሮሞ ፌዴራሊስት ኮንግረስ የወጣት ክንፍ ቃል አቀባይ አቶ አዲሱ ቡላላ በሚድሮክ የወርቅ ማዕድን ማውጣት ስራና የአካባቢው ነዋሪዎችን ውዝግብ እንዲህ ያስረዳሉ።
የሚድሮክ ቴክኖሎጂ ግሩፕ ኩባንያ ከ1990 ጀምሮ የሚድሮክ ለገደምቢ የሚባል አካባቢ ከመንግስት ጋር ኮንትራት ተፈራርሞ ወርቅ ሲያወጣ ነው የቆየው። ቦታዎቹ ለገደምቢ የሚባል ነው የሚታወቀው። በስፋት ባለፉት 20 አመታት ወርቅ ሲያወጣ እንደነበረ ይታወቃል።
እንግዲህ ይሄንን በተመለከተ እኛም በተደጋጋሚ ስንዘግብበት የቆየነው ጉዳይ ነው። ከ8 አመት በፊትም ከዛ በፊት በነበረው ጊዜ አንደኛውም የአካባቢው ማህበረሰብ የሚያነሳው የምጣኔ ሀብት ተጠቃሚነት ጥያቄን ነው። ሁለተኛ ደግሞ የአካባቢ ብክለት በተለይ በሰዎችና በእንስሳት ጤንነት ያስከተለው ሁኔታ ነው። እርስዎ የአካባቢው ተወላጅም እንደመሆኖት የተቃዋሚ ኦሮሞ ፌዴራሊስት ኮንግረስ አባልና አመራር አባል በመሆኖት እስኪ ሁኔታውን ያስረዱን። ምንድን ነው የማህበረሰቡ ጥያቄ?
የማህበረሰቡ ጥያቄ ግልጽና ግልጽ ነው። ፍትሐዊ ተጠቃሚነት እንዲኖር ነው። ማህበረሰቡ ኢንቨስትመንትን ልማትን የሚፈልግ ማህበረሰብ ነው። ነገር ግን ማንኛውም ኢንቨስትመንት ሲካሄድ የአካባቢ ጥናት መካሄድ አለበት፣ አንደኛ። ሁለተኛ ደግሞ ማህበረሰቡን ማወያየት አለበት። የማህበረሰቡን ጥቅም ግንዛቤ ውስጥ ባስገባ መልኩ ኢንቨስትመንት መካሄድ አለበት። ይሄ እንዲሆን ማህበረሰቡ ላለፉት 20 አመታት ሲጠይቅ የነበረው ከዛም አልፎ ተርፎ፣ ነገር ግን የሜድሮክ ለገደምቢ ኩባንያ ማህበረሰቡን ከመጥቀም አልፎ ማህበረሰቡን ሲጎዳ የኖረ ካምፓኒ ነው። ለዚህ ነው ማህበረሰቡ አምርሮ የሚቃወመው። እርቁን ሲያወጣ እርቁን ማውጣት ብቻ ሳይሆን የተለያዩ ኬሚካሎችን እየተጠቀመ እንደ ሲያናይድ ያሉ ኬሚካሎችን እየተጠቀመ ሌሎች ደግሞ ከባባድ እነዚህ ብረቶችን ብረት የሚባሉት ይሄ ሄቪ ሜታልስ የሚባሉ ኮፐር፣ ዚንክ፣ አይረን የተባሉትን እየተጠቀመ የወርቅ ኦሩን የሚያጣራበት ሂደት ቀጥታ ወደ ማህበረሰቡ እየተለቀቁ ማህበረሰቡ በጣም እየተጎዳ ጤና እየታወቀ ህይወቱ እያለፈ እንስሳትን አካባቢ ብክለትም እያካሄደ ወርቅ ሲያወጣ ነበረ ካምፓኒ ስለሆነ ለዚህ ነው ማህበረሰቡ የሚቃወመው። እኛም ይሄን ነገር በጣም በቅርበት እናውቀዋለን። በተለያየ ጊዜ ደግሞ ይህ ነገር እንዲስተካከል መንግስትን ስንጠይቅ ቆይተናል።
የጎሮዶላ ወረዳ አስተዳዳሪ አቶ ዱለቻ ሀለኬ ነዋሪዎች በመስተዳደሩ በመቅረብ በርካታ ጥያቄዎችን እንደሚያነሱ ገልጸው ጥያቄዎቻቸውን ለመመለስ ግን አቅም እንደሌላቸው አስረድተዋል። የማህበረሰቡን ጥያቄዎችም እንዲህ አብራራሉ።
ህጻናት ላይ በሴቶች ላይ የሚያመጣው ያለ ጊዜ መውለድ፣ ከብትም እንደዛ፣ ሰውም ያለ ጊዜ መውለድ አለ። የሚወለድ ህጻን አካል ጉዳተኞች ናቸው። ህዝባችን እየተበከለ ነው። ስለዚህ ህዝባችን በዛ አካባቢ ያለው በጣም ኃይለኛ ቅሬታ አላቸው። ቅሬታ መመለስ እኛ አልቻልንም።
የሚድሮክ ኩባንያ የለገ ደምቢ ስራ አስኪያጅ አቶ ድሪባ ጉተታ ለመንግስት የመገናኛ ብዙሃን በሰጡት ቃል ተራ ፕሮፓጋንዳ ወሬ ነው ሲሉ ድርጅቱ በማህበረሰቡ ፈጠረ ስለሚባለው የጤናና ሌሎች የምጣኔ ሀብት ተጠቃሚነት ጉዳቶች ምላሽ ሰጥተዋል። የዲላ ሆስፒታል ሜዲካል ዳይሬክተር ዶክተር ቡሻ ቦሎቆ ለኦቢኤን በሰጡት ቃል ለረጅም ጊዜ ለኬሚካል የተጋለጡ ነፍሰ ጡር ሴቶች ጽንሳቸው መቋረጡንና የሚወለዱ ሕፃናትም የአካል ጉዳቶች እንደሚታዩባቸው ተናግረዋል። በመረጃ አስደግፈውም 159 ሴቶች ጽንሳቸው በሆዳቸው መሞቱን ተናግረዋል። በአካባቢው የማኅበረሰባዊ ጥናት ያደረጉት በዲላ ዩኒቨርሲቲ የሚያስተምሩት ዶክተር አሰበ ረጋሳ በቅርቡ ባሳተሙት ጽሑፍ ሁኔታውን ልማት በመቀማት ሲሉ ገልጸውታል። ለምን እንደሆነ ያስረዳሉ።
ከማህበረሰቡ ጋር ምንም የለማ ነገር የለም። የተቀማው ህብረተሰቡ መሬቱንም አጥቷል። ከዛ መሬቱ ላይ ያለውንም ሀብት አጥቷል። የለማው እንግዲህ ከዛ ጋር ተያይዞ ያለው ባለ ሀብት በራሱ ለምቷል ወይ ደግሞ ሀብት ያከማችቷል ማለት ይቻላል። የአካባቢ ማህበረሰቡ ከዚህ ምንም የተጠቀመ ነገር የለውም።
እርስዎ በጥናቶ እንደተረዱት ምን ያህል ወርቅ ነው የሚወጣው ከዚህ አካባቢ?
ይሄ በጣም ከባድ ነው። የተወሰኑትን ምንጮችን ብቻ ነበር ለጥቀስ የቻልኩኝ እንጂ በተለይ የሚድሮክ የወርቅ ልማት ያ ካምፓኒ ምንም ትራንስፓረንት ወይ ግልጸኝነት ስለሌለው ምን ያህል ይገኛል፣ ምን ያህል ገቢ ያገኛል፣ ለመንግስት ምን ያህል ግብር ይከፍላል በአመት የሚባል ነገር ስለሌለ አንዳንድ ምንጮችን ብቻ በመጥቀስ ከ14.5 እስከ 14 አካባቢ ቶን ወርቅ ያገኛል ነው የሚባለው።
ከዛ ባለፈ ግን የአካባቢ በተለይ በሰዎችና በእንስሳት ጤና ጠንቅ የሆኑ አካባቢን የሚበክሉ ሁኔታዎች እንዳሉም ይጠቀሳል። እርስዎ በጥናቶት ይህንን እንዴት እንዳጠኑትና ምን እንዳገኙ ይግለጹልኝ።
የጤና ችግር በዛ አካባቢ ላይ በህብረተሰቡ ላይ እየደረሰ ያለው ህጻናት በአካል ጉዳተኛ በመሆን ሴቶች እርጉዝ ሴቶች ያለ ጊዜ የሚያስወርድ አይነት በሽታ ያለበት በጣም ይሄ ነው ማለት የማይቻል ነገር ነው። በጣም በጣም የሚያሳዝን ነገር ነው። እያንዳንዱ ቤት እየዞርኩኝ ነበር እና የቆጠርኩኝ ህጻናት እዛ መነሳት የማይችሉ ፓራላይዝድ ሆኖ እዛው ዝም ብሎ የሚተኙ ህጻናትን እስከ 20 ድረስ ቆጥሬ በአንድ ትንሽ መንደር ውስጥ አንዳንድ መረጃዎች ከአካባቢው የሚያገኙ ነው። ባለፉት 10 አካባቢ ዓመታት ውስጥ ወደ 70 የሚሆኑ ሴቶች እርግዝናቸው ያለ ጊዜ እርግዝና የወረደባቸው ነው ያለው።
ሁኔታውን እርስዎ እንግዲህ በየአካባቢው የሄዱ ሲያነጋግሩ ሰዎችን ማህበረሰቡ ምክንያቱ ምንድን ነው የሚል እሳቤ ነው ያለው? እርሶስ በጥናቶት ምንጩ ምንድን ነው እንደተረዱት?
አሁን እንግዲህ ይሄኛው በጣም ከባድ ነው። እኔ የማህበራዊ ሳይንስ ተመራማሪ ነኝ። ኬሚካልን ላቦራቶሪ ውስጥ አስገብቼ ያየሁት ነገር የለም። ግን በማህበራዊ ሳይንስ ጥናት የምናደርገው የተለያዩ ከሆነ ምንጭ ጋር የሚገናኙ ነገሮችን ነው የምናጠናው ነው። አንደኛ ወደ ታሪክ ወደ ኋላ ተመልሰን የምናየው ነገር አለ። ሁለተኛ ደግሞ ጂኦግራፊካሊ ወደ ሌላ ቦታም ያለው ጋር ንግግር በማድረግ የምናየው ነገር አለ። ህዝቡም የምናገረውንም የምንወስዳቸው ነገሮች አሉና ከዚህ ጋር ተያይዞ ከውሃ ብክለት ጋር ነው የምን ነገር ነው ለመግዛት ያለን ውሃና ሆኖ ሆኖ ከአየር ብክለት ጋር የተገናኘን በሚሆን ያሳያል ጥናት ማለት ነው።
በለገደንቢ የወርቅ ማዕድን ቀለበት አካባቢ የሚኖሩ ሰዎች ከስምንት ዓመት በፊት የአካባቢ ብክለትን በመቃወም ያካሄዱት ህዝባዊ ተቃውሞን ተከትሎ የሚድሮክ ዋና ሥራ አስፈጻሚ አሁን በሳውዲ አረቢያ በስር የሚገኙት ሼክ መሐመድ አላሙዲና የወቅቱ የማዕድንና ኤነርጂ ሚኒስትር ወደ ስፍራው ተጉዘው የምጣኔ ሀብት ተጠቃሚነትና የአካባቢ ጥበቃ ኃላፊነትን ለመወጣት የመልሶ ማቋቋሚያ ገንዘብ እንደሚሰጡ ተናግረው ነበር። ለኦፌኮ አቶ አዲሱ ቡላላ ያቀረብኩት ጥያቄ ማህበረሰቡ የሥራ ዕድልና የምጣኔ ሀብት ተሳትፎ፣ ጤናውና የአካባቢው ደህንነት ተሻሽሏል፣ ለውጥስ ተገኝቷል ወይ የሚል ነበር።
ምንም አይነት ለውጥ አላመጣም። በጣም ነው የሚያሳዝነው። መጪው ትውልድ ማሰብ ሰብአዊ ኃላፊነትን ጭምር ነው። ነገር ግን ይሄን በተቃረነ መልኩ እናቶች ጽንሳቸው ያስወርዳቸዋል፣ ከብቶችም እንደዚሁ እንስሳቶች ይሞታሉ። ሰው በቁሙ እያለ አጥንቱ በውስጡ ይሰባበራል። ይሄ ደግሞ ፕሮፓጋንዳ ሳይሆን የመንግስት ቴሌቪዥን የኦሮሚያ ሚዲያ ነት ሚዲያ ፖድካስት ከአንድ አመት በፊት በአካባቢ ሄደው የተወለዱትን ህጻናትን በቪዲዮ አስደግፎ መረጃ አቅርቦ ነበር። እነዚህ ህጻናት ጭንቅላታቸው እንደ ፊኛ የሆነ አንገታቸው ቀጥ ብሎ መቆም የማይችል እግራቸው ስንኩል የሆነ አካል ጉዳተኞች እየተወለዱ ነው። በጣም በሚያሳዝን መልኩ ደግሞ በዚባን አሁን በዚህ ሰዓት ድምፅን እያሰማበት ባለበት ሰዓት ራሱ ትላንት ማታ እንደዚህ ዲፎርም የሆነ አካል ጎደሎ የሆነ ህፃን ተወልደዋል። ይሄ በጣም በሚያሳዝን ነው። ግን ይሄን ነገር የተወያዩበት ከስምንት አመት በፊት ነው። ከስምንት አመት በኋላም ዛሬም ላይ እንደዚህ አይነት ነገር እየተደረገ ነው። ምንም አይነት እርምጃ አልተወሰደም። ምንም አይነት ካሳ አልተከፈልም። ምንም አይነት ማሻሻ አልተደረገም። አሁንም በዚህ እያለ ሌላ 10 አመት ይህን ህዝብ ግደሉ፣ መጪውን ትውልድ አጥፉ ተብሎ ህዝብ ላይ እንደዚህ አይነት ኮንትራት መፈረም እጅግ በጣም የሚያሳዝን ነው። የሚያስቆጣ ይሄ ነገር ነው። ምንም የተደረገ ለውጥ የለም ማለት ነው።
ስለ ኮንትራክቱ ለማብራሪያ ቢሰጡን። ይሄ የሚሉት ኮንትራት እንግዲህ የሚድሮክ ከመንግስት ጋር የሚፈርመው ስምምነት ነው። መቼ ነው የሚያልቀው? እናንተ እንደ ተቃዋሚ ፓርቲ የምጠይቁት ምንድን ነው ለመንግስት?
ይሄ ኮንትራት የተራዘመው ለ10 አመት ነው ተጨማሪ የተፈራረሙት። ይሄ ደግሞ በቴሌቪዥን በሚዲያዎች የታየ ነው። እንዲሁም ደግሞ ደብዳቤዎች እነሱ የመሩበት የተጻፉ ደብዳቤዎች በግልጽ አስር አመት አሁንም ምንም አይነት ማሻሻያ ሳያደርጉ ህዝቡ ሳይፈልግ ይህም በደል ያደረሱትን አካላት ለህግ ሳያቀርብ ካሳ ሳይከፍል የአካባቢ መበከልን ግምት ሳያስገባ ህዝቡን በዶላር በአደባባይ የተሸጠበት ሁኔታ ነው ያለው። እጅግ በጣም ነው የሚያሳዝነው። ይሄ ደግሞ እንደ ፓርቲያችንም እንደ ግልም በጣም የሚያሳፍርና ኃላፊነት የሚሰማውና ሰብአዊነት የሚሰማው ባለስልጣንም ሆነ ፓርቲ ይህን ነገር ማድረግ አልነበረበትም።
በጣም ነው የማመሰግነው አቶ አዲሱ ቡላላ፣ የተቃዋሚ ኦሮሞ ፌዴራሊስት ኮንግረስ የወጣቶች ንቅናቄ ቃል አቀባይና የዚህ የአካባቢ ኗሪ ናቸው ተወላጅ። አመሰግናለሁ።
አመሰግናለሁ እኔም ስለጋብዛችሁ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ሲቪሎችን በውጊያ ላይ እንደ ማገጃ አጥር በመከላከያነት መጠቀም የጦር ወንጀል ነው። የሚያሳዝነው ደግሞ ድርጊቱ መካከለኛው ምስራቅ ውስጥ እያደገ መምጣቱ ነው ሲል ይጀምራል የዕለቱ የቪኦኤ ርዕሰ አንቀጽ። በተባበሩት መንግሥታት የዩናይትድ ስቴትስ ቋሚ መልእክተኛ ኒኪ ሄሊ ለጸጥታው ምክር ቤት ሲናገሩ አይሲስ የሲቪሎችን በየመኖሪያ ቤታቸው፣ በሆስፒታሎች፣ በትምህርት ቤቶችና መስጊዶች መኖራቸውን እንዴት ለራሱ ጥቅም እንደሚያውለው ዘርዝረዋል። አይሲስ ተዋጊዎቹን ከጥቃት ለመከላከል ሲል ነው ይህን የሚያደርገው። የአይሲስ ተዋጊዎች ከየይዞታዎቻቸው በኃይል ተፈናቅለው ሲባረሩ ቤተሰቦችን የከቡና በመከላከያነት እየተጠቀሙባቸው ወደ ሌላ ምሽጎቻቸው ይዘዋቸው ይጓዛሉ። ይህን መሰሪ ተግባር የሚፈጽመው ግን አይሲስ ብቻ አይደለም ይላሉ አምባሳደር ኒኪ ሄሊ።
Hezbollah has also endangered civilians by positioning its fighters and its weapons among them.
ሂዝቦላህም ተዋጊዎቹንና የጦር መሳሪያዎቹን በሲቪሎች አስከብቦ በመከላከያነት በመጠቀም ለአደጋ አጋልጧል። አሸባሪዎቹ ሊባኖስ ውስጥ የሚገኙ ትምህርት ቤቶችን፣ ሆስፒታሎችንና የአፓርትማ ህንጻዎችን ለጦር መሳሪያዎቹ መደበቂያ ይጠቀማሉ። ለከፍተኛ የጦር መሳሪያ ክምችቱ ሲልም ሂዝቦላ የሊባኖስ መንደሮችን ወደ ወታደራዊ ካምፕነት ቀይሯል። በእነዚያ ካምፖች ውስጥም የመሳሪያ ግምጃ ቤቶችን በማደራጀት ሮኬት ወንጫፊዎችን ይደብቃል። በሲቪሎች መካከልና ዙሪያ ኮማንድ ፖስቶችን ያሰማራል።
የተባበሩት መንግስታት በየመን ያሉ የሁቲ ነውጠኞችም ሲቪሎችን እንደ ግዑዝ በመከላከያነት ይጠቀማሉ፣ ሐማስም ተመሳሳይ አስከፊ ድርጊቶችን ይፈጽማል ሲሉ አምባሳደር ሄሊ አስረድተዋል። ሐማስ እታገልላቸዋለሁ በሚላቸው የፍልስጤም ሕዝቦች ትምህርት ቤቶች፣ አፓርተማዎች፣ ሆቴሎች፣ አብያተ ክርስቲያናትና የዓለሙ ድርጅት መሥሪያ ቤቶች አቅራቢያ ሮኬት ወንጫፊ መሣሪያዎችን ይተክላል ሲሉም አብራርተዋል። ከበስተኋላ ያሉ አካላት መኖራቸውንም ይጠቁማሉ።
The first is Iran. As usual, Iran is the patron and protector of many of these groups that fight.
የመጀመሪያዋ ኢራን ናት። ኢራን ናት የነዚህን ብዙዎች ቡድኖች ዋና ጠባቂ። ኢራን ናት የአካባቢውን ሰላም ለማደፍረስና አለመረጋጋትን ለመፍጠር የምትጥረው። ህገወጥ የመሳሪያ ትልልፍ ወደ የመን እንዲደረግና ከሶሪያ ግዛት በሚተኮሱ ድሮኖች የእስራኤልን አየር ክልል የምትደፍር ኢራን ናት።
በተባበሩት መንግስታት የዩናይትድ ስቴትስ ቋሚ መልእክተኛ አምባሳደር ኒኪ ሄሊ ትልቁና በእጅጉ የሚያሳስበው ግን በሲቪሎች ላይ ሊደርስ የሚችለው የአደጋ ስጋት ነው ብለዋል።
Anyone who cares about the safety of Lebanese families should condemn this practice. Anyone who cares about the
ማንም ለሊባኖስ ቤተሰቦች ደህንነት የሚጨነቅ ሰው ይህን ሲቪሎችን በመከላከያነት የመጠቀም ጨካኝ ተግባር ማውገዝ አለበት። ለየመን ወይም ለፍልስጤም ህዝብ የሚያስብ ማንኛውም ወገን በእነርሱ ደም የሚነግዱ አሸባሪዎች ለፍርድ እንዲቀርቡ ሊጠይቅ ይገባል። በጋዛ ለሚኖሩ ህፃናት በርግጥ የሚያስብ ሰው ካለ ሐማስ ከእስራኤል ጋር በሚያካሄደው ውጊያ ላይ በመከላከያነት መጠቀሙን በአስቸኳይ እንዲያቆም አጥብቆ ሊጠየቅ ይገባል።
አምባሳደር ሄሊ በመጨረሻም የጸጥታው ምክር ቤት ለሰብአዊነት ሲል ይህን አረመኔያዊ ድርጊት ለማስቆም መነሳት አለበት ሲሉ ያስገነዘቡትን ጠቅሶ የቪኦኤ ርዕሰ አንቀጽ ሐተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል።
የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሽያኑ ኦድሬስ ሬጅስ ነበር። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችን ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
አዳነች ፍስሐዬን አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣
ደህና ደሩ።
Thank you.